አይደለም። ሙሉ የሚሆነው የሚጎለውን ነገር ከሴት ሲያገኝ ነው።
ሴትም በራሷ ሙሉ አይደለችም። ሙሉ የምትሆነው የምትፈልገውም ከወንድ ስታገኝ ነው። የሴት ጉድለት የሚሞላው በወንድ ነው። የወንድ የባል ጉድለት የሚሞላው በሚስት በሴት ነው። ወንዱ ጉድለቱ በወንድ አይሞላም፣ ሴቷን ጉድለቷን በሴት አትሞላም። ይሄ ዳው ጉድለትን ማብዛት ነው፣ መጨመር፣ አደጋ ማከል። በትክክል ሰው የጎደለው በጾታ ወንድ የሆነው የጎደለው የሚያገኘው ከሴት ነው። ሴትም የጎደላትን የምታገኘው ከወንድ ነው። እግዚአብሔር በምድር ለሰው ልጆች በረከት አድርጎ በሰጣቸው ነገሮች ተባርከን በምድር ኖረን ዘር ተክተን ለማለት ከዚህም ባለፈ ደግሞ ከፍቶት ለመጠበቅ ሰው በተፈጥሮ በሰውነቱ ውስጥ ፍላጎቶች አሉት። አንዱ ፍላጎት የፍቶት ፍላጎት የለብኝም የሚል ሰው ሊኖር አይችልም። እግዚአብሔር አበርትቶ ይሄንን እሱን ያገለግለው ዘንድ በአንድ ባዕት ተወስኖ በአንዲት ገዳም ተወስኖ ቢኖር የፈቀደላቸው ይኖራል። ይሄን እግዚአብሔር ከልክሎለት አርቆለት ካልሆነ በስተቀር የፍቶት ፍላጎት ወይም ደግሞ የእንዲህ የሩካቤ ስጋ ፈቃድ የሌለው ሰው የለም፣ ወንድም ሴትም ጋር። ስለዚህ ፍላጎት ለማሟላት ከፍቶት ለመጠበቅ መረዳዳት እና ዘር ለመተካት እግዚአብሔር ጋብቻን አዘጋጅቶታል። የጋብቻ ዓላማዎች ደግመን ለማስታወስ እነዚህ ሶስቱ ናቸው። በትዳር ስንኖር በምንኖርበት ትዳር እንረዳዳለን። በትዳር ስንኖር በምንመራው ትዳር ዘር እንተካለን። ራስን ከመውደድ የተነሳ ዘር ለመተካት ፈቃድ የሌለበት ትዳር ሊኖር ይችላል። ይህ ዓላማውን ማጓደል ዛሬ ይጠቃበታል። ሶስተኛው ትዳር ከፍቶት ለመጠበቅ እግዚአብሔር ያዘጋጀው ህይወት ነው። እንግዲህ ይሄ ትዳር ወይም ይሄ ጋብቻ ህጎች አሉ። ከዚህ በፊት እናስታውስ እንደሆነ በአንድ ቀን በተማርነው ትምህርት የምንመሰረተው ትዳር የሚመራበት ስርዓትና ህግ ያስፈልገዋል ብለናል። ቤተክርስቲያን ለትዳር ህግ ብላ የምታስፈራቸው አሉ። ይሄ ከመጽሐፍ የተወሰደ አንዱ ከተጋቡ በኋላ ሁለትነት ይሉ ከተጋቡ በኋላ ሁለቱም አንድ ስጋ አንድ አካል። ይሄን ያለው ማነው? ሁለቱም አንድ አካል ናቸው። ባለፈው አንስተናል። አንድ ብርጭቆ አስቀምጠን ግማሽ ብርጭቆ ውሃ ግማሽ ብርጭቆ ውሃ ወስደን በአንድ ውስጥ ብንሞላው በአንዱ ብርጭቆ ውስጥ የሚገኘው ውሃ በአንድ አካል ውስጥ ያለው ውሃ። ከዚያ በኋላ መለየት አይቻልም፣ መክፈል አይቻልም። እግዚአብሔር እንደዚህ አንድ ያደርጋል። በአስተሳሰብ፣ በአመለካከት፣ በፍላጎት፣ በስሜት፣ በእቅድ፣ በፈቃድ ያዋህዳቸዋል። ይሄ ግን በአንድ ጊዜ አይፈጸምም። የተጋቢዎቹን ጥረት ይፈልጋል፣ ድጋፍ ይፈልጋል። እግዚአብሔር አንድ ካደረገ በኋላ አንድ ያደረገውን ለመለየት አይደለም መስራት ያለብን፣ አንድ ያደረገውን ለመጠበቅ። ብዙ ህንፃዎች ሲሰሩ አንድ ሆነው ይሰራሉ፣ በኋላ በተለያየ ምክንያት ይፈርሳሉ። አሰራሩ ጥሩ መሰረት ይዞ ያልተሰራ ህንፃ ቶሎ የመፈራረስ እድል አለ። ቆይቶ ደግሞ የሚፈራረስ ህንፃ እግዚአብሔር የሰራውን ህንፃ ቶሎ እንዲፈርስ ቆይቶ እንዲፈርስ በመጀመሪያ እንዲሰረብት እግዚአብሔር እንዲገነባው ማለት ነው። እንዲያንስ ካነጸ በኋላ ደግሞ ሰው አፍራሽ ሊሆን ይችላል። ለዚህ ነው ማስጠንቀቂያ የሰጠው። እግዚአብሔር አንድ ያደረገው ማን ያየዋል? ሰው አይ ሰው ሲል ባል፣ ሚስትር፣ ዘመዶችም፣ ጓደኛ፣ ጎረቤትም፣ ማንም ካህኑም፣ አስተማሪዎቹ፣ መምህራንም፣ ባለታዊው፣ መነኩሴው ማንም እጁ ወደ ትዳሩ አያስገባን ያለው እግዚአብሔር። ትዳር ለማፍረስ እጅ እንዲያስገባ የተፈቀደለት ከተጋቡ በኋላ ድሮም ላይሆንሽ ነው ያገባሽ ላትሆን ነው ያገባት ብሎ የተጋቡትን መለያየት አልተፈቀደም። አንድ ያደረገው ሰው አይለየውም። ስለዚህ አንድ ናቸው ከተጋቡ በኋላ። ሁለተኛው መፋታት ትልቅ ነው። መፋታት ትልቅ ትዳር ህጋ ምንድነው አለው ክርክር መፋታት ሲተናገሩት ምንድነው ክርክር
መፋታት
እስቲ ወጣቶች ምንድነው ክርክር መፋታት ይህን ማስታወስ አለ መፋታት አንዲት በአሜሪካ ሀገር የምትኖር ሴት በቨርጂኒያ አንድ ጊዜ ለመንግስት ያቀረበችው ጥናት ጋብቻ እየፈረሰ ስላስቸገረ የተወሰነ የሙከራ ጊዜ ቢኖር ለምሳሌ 3-6 እንደዚህ ያለ ጊዜ ወጥቶ ያለ ቢሞካከሩ ከተስማሙ ይቀጥላሉ፣ ካልሆነ ደግሞ ሌላ ይሞክራሉ። እንደዚህ አይነት እድል አይሰጡም መሳል ከመግባት በፊት ነው ሁሉ ነገር የሚታሰበው። ደግሞ የሚታሰበው ውስጥ ሙከራ የሚባል ነገር የለም። እኛ ጨውን ካለበት ቦታ ወጥተን ማጣፈጫ ያደረግነው እንጂ በጨው ላይ የጨመርነው ነገር የለም። ኬሚካል ለኬሚካል አጋጭተን ጣፋጭ ነገር ፈጥረን ሊሆን ይችላል። ሲጋጭ ጣፋጭ እንዲሆን ያደረገው እግዚአብሔር። ስለዚህ ልክ የሆነ በእኛ ጥረትና በእኛ ትጋት የምንጨምረው ነገር ያለ አድርገን አናስ በምንስማማባቸው ነገሮች ከተስማማ የስጋ ፈቃድን መፈጸም በተመለከተ እግዚአብሔር ማስማማት አይስራ ነው። ትጠረጥሩ አላችሁ? በዚህ አይጠረጥሩ። ገና ለገና ሰተን ባለሆናትስ ባልቶነኝስ ልክ እንደ ትልቅ ክራይቴሪያ ይህን የምናስቀምጠዋል። ብቸኛው ግብ ይመስላቸዋል። እንዲህ ያለ ሰው ስግብግብ ሰው፣ እንዲህ ያለ ሴት ስግብግብ ሴት ነው። ራሱ እንዲህ ያለ ህይወት ውስጥ የገቡ ወንድና ሴት ህይወታቸው ራሱ ትዳር ሆኖ ሊጠራ ይችላል። ቅድም አንስተናል፣ ትዳር አንድ አላማ አይደለም ያለ፣ ሶስት አላማ ነው። አንዱ ከፍትወት መጠበቅ፣ ሁለተኛው መረዳዳት፣ ሶስተኛው ዘር መጠበቅ። ፍትወቱ ብቻ ግብ ያደረገ ትዳር ትዳር ሊሆን አይችል። ካላበቃሽ ምን ዋጋ አለ? ካላበቃሽ ምን ዋጋ አለ? ይሄ ብቻ አይደለም። ይሄ ብቻ ለህይወት መብላት ብቻ ነው፣ መጠጣት ብቻ ነው፣ ትዳር ፍቶን ብቻ ነው። ስለዚህ በተለያየ ምክንያት በዚህ ነው በሌላ መፋታት አይፈቀድም። ይሄን ወደ ኋላ ላይ ተመልሰን ትንቢተ ሚልክያስ ምዕራፍ 2 ቁጥር 4 ላይ ስለዚህ በደንብ ማስተጋያ እናገኛለን። ሶስተኛ የተፈቀደው አንድ ወንድ ለአንድ ሴት ብቻ ህግ አለው። ትዳሩ ራሱ በክርስትናው ትምህርት አንድ ወንድ ለስንት ሴት ነው? እስቲ ንገሩኝ፣ አንድ ወንድ ለስንት ሴት ነው? ለአንድ ሴት። አራተኛ እያንዳንዳቸው የሚገባቸው መጠበቅና ማድረግ አለባቸው። ከዚህ በፊት ተምረናቸዋል። ባል ይሄ ይሄ፣ ሚስት ይሄ ይሄ በመጽሐፍም ደግሞ ተጽፎልናል። ለምሳሌ ለባል የሰጣችሁ ኃላፊነቶች አሉ። ምንድነው ከዚህ በፊት ቅድሚያ አድርጎ ሰጠ ያለው? ሚስቱን ይውደዳል። ሌላ ስደግ አስቀድሞ ከእሱ ፈቃድ በፊት የማንን ፈቃድ ይፈጽም? የሚስቱን ፈቃድ ይፈጽም። ሚስት ፈቃዷ ከተፈጸመላት የባሏን ፈቃድ ትፈጽምልን። ሚስት ለባሏት ታዘዘው ብሎ ደግሞ የተሰጣል። ይህ ለእያንዳንዱ ያደርጉ ዘንድ የሚገባል። ስንፈልግ የምንቀርሰው ምናስቀረዋል። ይህ ኃላፊነታችን። ስለዚህ የሚገባን ማድረግ። አምስተኛ ባልም ሚስትም በየራሳቸው ስልጣን የላቸው። ባል በራሱ ሰውነት ስልጣን የለውም። ስልጣን የማን ነው? ያን የማን ነው? ባል በራሱ ስልጣን የለውም። ስልጣን በሰውነቱ ላይ ያላት ማናት? ሚስት። ሚስት በራሷ ሰውነት ላይ ስልጣን የላትም። ስልጣን የማን? የባል። ሁለቱም ደግሞ የማን ናቸው? ስለዚህ ስልጣን የላቸው በየራሳቸው። እኔ ነኝ የማዘው በሰዋት እንካይ ትንኪ እንዳትጠቀኝ እንዳትጠቅ አይባል። መብት የለማ ተዋህደና ቤቱ እናትጠቃ ትንካመል ነው አለመዋሃሉን ያላመነ ያልተቀበለ ሰው ነው። ነካይ ተጠጋይ እንዲያረከኝ የሚለው ስድስተኛ ኃላፊነትን መወጣት ይገባል። በትዳር ህይወት ኃላፊነት አለ። ልጅ ማሳደግ አለ፣ ቤተሰቡን ፍላጎት ማሟላት ወዘተረፈ። እነዚህ አንዘረዝራቸው ባጭ። ሰባተኛ ለጾምና ለጸሎት ካልሆነ በስተቀር ተምረናል መለያየት አይፈቀድም። እሱም ደግሞ ለጾምና ለጸሎት ምን አድርገን ያለ ተስማምተን በቤተ ክርስቲያን አሁን ከፍትወት የምንከለከልባቸው ቀናቶች አሉ። ሰንበትን በዓላት እንዲወጡ መሰረታል። አንዳንዶች ጥያቄ ጥያቄ ይልታል። መልሱ ጥያቄ ውስጥ አለ። የጥያቄው መልስ አውቀን ጥያቄ መጠየቅ ነው። በእንትን ለት ይደረግ በዚህ ቀን ይደረጋል። ኦልሬዲ በየቀኑ ካወቅ ነው አይደረግ። ግን ይሄ መቻል ይፈልጋል። መቻል ሚስቱ ሚስቱ ጋር ሲሆን የዛሬ ሰንበት ነው እና አላደርግም እያለው ቃሎ ሌላ ሚሰራ ፈቅድ ነው ይጠርሱ። መጀመሪያ ሰውነቱ መቋቋም መቻል አለበት። እንዲህ ያለ ብርታት እንዲያገኝ በሰንበት ዛሬ ሰንበት ነው ብሎ እንዲጠነክር ያስፈልጋል። ሰው እንድትጠነክር ያስፈልጋል። በእውነት በማስመሰር አይደለም። ዛሬ አሁን ያለ መነካካት ያለ ጠብ የሚመሩ ብዙ ትዳሮች አሉ። ባልም ሚስቱም አይታሉ። እሱ ፍላጎቱን ውጭ ጨርሶ ይመጣል። እሷም ፍላጎቷን ውጭ ጨርሳ ትመጣለች። ቤቱ ሰላም ናቸው። የንብረት ክፍፍል የምናምን ወዘተረፈ ችግር እንዳይገጥማቸው የሚፈልጉትን ነገር አካባቢ ይመጣል። ስለዚህ ተስማምተን ተነጋግረን ተግባብተን ነው ቤተክርስቲያኒቱ ያስተማረች። የሚበልጠው የሚልቀው የቅድስናው ነገር ብንበረታ ይሄን ብናደርግ መልካ ያልቻለ ግን ይህን ሸክም አይቻልም። አቅም ለሌለው ይህ አይቻልም። አታስተምሩ ቤተክርስቲያን በርትቶ ግን እዚህ ደረጃ ላይ መድረስ ይገባል። ደግሞ አለ ጊዜ ይደርሳል። አርባ ሀምሳ ምናምን ላይ የደረሱ ሰውነት ሞኮ ይቀዘቅዛል። አንዳንዱ እስከ ዘጠና የማይቀዘቅዛል ግን ይቀዘቅዝ። ያኔ በዓላት ለመጠበቅ ምቹ የሆነ ሰውነት አለ። ገና የዛሬ ዓመት የተጋቡ ሰዎች እንዲህ ያለ ነገር ላያቸው ላይ መጣ ይፈትናቸው። የእግዚአብሔርም እንደዚህ ያለ ትምህርት ቤተክርስቲያኑ አላስተማርም። ዝም ብለው ሚሽን ትርፍት እያደረግን መውሰድ የለም። ተስማምተ አላ ከመጽሐፍ ውጭ ተስማምተ በቃ ንጹም ንጸልይ ተብሎ አዎ እንደዚህ በፊት እንዳሉ ጾሙን ጸሎቱን ተጀምሮ መሀል ላይ ፈቃድ ሊገጠሙ ይችላል። ስለዚህ አለመለያየት። ስምንተኛ ስጋዊ ጌጥ አለማብዛት። ከልክ በላይ አሁን የምናደርገው የጠፋን አፍንጫ መብሳት፣ ከንፈር፣ አይን እዚህ ያለ የምናደርገው ምን እናድርገው? አሁን ይህን ሰውነት ማናደርገው ይ የተፈጥሮ የሆነ ውበት እኮ ከምንም የላቀ ነው። ደግሞ ቀለም የለመደ ሰውነት ወይም ግድግዳ ሁልጊዜ ቀለም ይፈልጋል። እና አንዳንዴ አይነቱን በጭቃ የተሰራ ቤት ወይ አንዳንዴ በሲሚንቶ ተርሶ ሁሌ ስጠቡ ቀለም መቀበል ራሱ አቆማል። ቻፍ አደርጉ ብዙ ገጽታ አለ። አሁን ለዚህ ቻፍ የተደረገ ማለት ነው። ማብሳት የለብን በልቁ በተፈጥሮ አክብሮ መያዝ። ይህ አሁን የሴቶቹ ብቻ ነው። ወንዶቹ ማይተናነሱ ዘር ስለዚህ በልክ አለማብዛት። እንዲህ በተሰጠው ላይ አግኝቶ አቤት እግዚአብሔር ተሰጥ እንዴት አድርጎ ፈጠራት እንዴት መደመቅ አለበት እግዚአብሔር። ግን አልፎ ከዚህ በላይ ሌላውን ለፍትወት ለመጋበዝ ስጋዊ ጌጥ ማብዛት አልተፈቀደም። ልካ ስለዚህ አለማብዛት። ዘጠነኛ ድንገተኛ ግጭት ቢከሰት ወዲያው መታረቅ። ሳምንቱን ተመረናል ወዲያው። አስረኛ በሞት ካልሆነ በስተቀር አለመለያየት። ተስማምቶ አንዳንድ ጊዜ በስራ ምክንያት ባሌላ ቦታ ሚስት ሌላ ሊሆኑ ይችላል። ተግባብታችሁ ተነጋግራችሁ ካሉ በስተቀር ሞት ካለየ መለያየት አልተፈቀደም። አብረው መሆን ያለባቸው። አስራ አንደኛው ከስጋዊ ከመንፈሳዊ የጋብቻ ዘመን ማግባት አይፈቀድም። ይሄ በራሱ በሚፈጠረው ትውልድ ላይ አደጋ ነው። አሁን የራስ ያክስቴ ልጅ ላግባ ብሎ ቢነሳ ይሆ ያልቦቱ ልጅ አክስቷ ማግባቱ ይሄ በሚፈጠሩትም ልጆች ላይ አደጋ ነው ይታያል። ይኸውም በዚህ በአረቡ ዓለም እንደዚህ አይነት ባህል ስላላቸው መቋቋማቸው ስንት ልምሾ የሆኑ ልጆች እየወለዱ መከራ ያለ መከራ። ስለዚህ ቤተክርስቲያኒቱ አሁን ገና ሳይንቲስቶች ተፈላስፈው በቢቢሲ በሆነ ዶክመንተሪ ላይ አስፋውሞ የችግር ይፈጠራል ሲሉ መጠበቅ የለብን። እነሱም ዞረው 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 መጽሐፍ ወዳለው እየመጡ ይሰጣሉ። እነሱ ምክራቸው አደጋ እንዳለ ይናገር። ስለዚህ ከስጋዊ ዝምድና ጋብቻ መመስረት አይፈቀድም። ለጋብቻ ምርጫ ስናደርግ አሁን ብዙ ቤተሰቦች አለ ዘመድ ማስተዋወቅ የቀድሞ ሰው በዚህ ብርቱ ነው ተዋወቁ እናንተ ልጆች ነገ ስንት ነገር ይመጣል ስንት ነገር ይፈል ከተዋደሩ በኋላ ለመለየት የምንቸገርባቸው ስንት አለ። ስለዚህ አይፈቅድም። መንፈሳዊ ዝምድና ደግሞ ሲባል የክርስትና አባት ሆነ የክርስትና እናት ሆነ በልጅነት የያዝናቸው ልጆች መልሶ ከዚያ ወገን ከአባት ወይም ከእናት ወገን የሆነ ልጅ ካደረገው ወገን ያለው መልሶ እንዳያገባ ቤተክርስቲያን ትከለክላለች። ይሄ መንፈሳዊ ተዛምዶ ለማብዛት የምታደርገው ለማብዛት ያላገኘ ነው ያላወቅ ነው የበለጠ ቤተሰብ እንድና እንደ ስጋ ልጃችን እንቆጥር ክርስትና ስተን ወሰድ ነው። ስለዚህ አይፈቅድም። እነዚህን ልብ ማለት ይገባል። የመጽሐፍ ትምህርቶች አሉ እናኖራቸው። የስጋ ዝምድና በተመለከተ የሚከተሉትን ነው። ለምሳሌ የቅድመ አያትን እናት፣ እህት፣ ሚስት፣ ልጅ፣ የአያትን እናት፣ እህት፣ ሚስት፣ ልጅ፣ የአባትን እናት፣ እህት፣ ሚስት፣ ልጅ ደግሞ አባት በስጋ ዝምድና የሚከተሉትን አያገባም። የላይኛው ለልጅ ነው። ልጅ ሆኖ እንዴት የአያቱን እናት ወይም እህት ወይም ሚስት ወይ ልጅ ያገባል? አይታወቅም። ወጣት ሆኖ ትልቆች ጋር አብሮ የሚኖሩ ስታ አይደርስም አይባል ራቀባቸው የአያትና ቦታው እግዚአብሔር አያሳየን እሺ። ታክስ ደግሞ አባት በስጋ ዝምድና የሴት ልጁን የራሱ ልጅ ማለት የልጅ ልጁን የልጅ ልጁን ልጅ ሚስቱ ሞታበት ሚስት ማግባት ተፈቅሯል። ግን ሚስቱ ሞታ ሚስት ማግባት ቢፈቀድም የሴት ልጁን የልጅ ልጁን የልጅ ልጁን ልጅ የወንድ ልጁ ሚስት የሚስቱን አያት እናት እህት ልጅ የልጁን ሚስት የልጅ ልጁን የሚስቱን አያት እናት እህት ልጅ የልጅ ልጁን ልጅ ሚስት የሚስቱን አያት እናት እህት ልጅ ያይፈቀድ። ከዛ የታችኛውን እንደዚሁ በመንፈሳዊ ዝምድና የክርስትና ልጅ የክርስትና አባቱ ሚስት እህት ልጁ የልጅ ልጁ የክርስትና አባት ደግሞ የክርስትና ልጁ እናት እህት ሚስት ልጅ የእህቱንና የወንድሙ ልጅ አለው። ሌላው ከዚህ በፊትም ተመረናል ከጋብቻ ውስጥ ህግ ውስጥ አንዱ በሃይማኖት አንድ ያልሆኑ ሰዎች ምን አያደሩ መፋታት አይፈቀድም። ግን ለመፋታት አሁን መልሰን ብናየው በዝሙት የተቃጠለ ከሆነ የተቃጠለች ከሆነ ተመክሮ ተመክሮ አልመለስ ያለ ቢሆን ተመክራ ተመክራ አልመለስ ያለች ብትሆን ሁለቱም በሆነ ነገር ተስማምተው ተቻችለው ግድ የለም እሱ በዚህ ህይወት ቢኖርም እኔ በፍቶ ሳልቃጠል እችለዋለሁ ማለት ሚስት ቢሳናት ባል ቢሳነው በዚህ ጊዜ ለፍቺ ፈቃድ ይሆናል። በዝሙት የተነሳ ምን አይነት አንደኛ የስጋ ዝሙት፣ ሁለተኛ የሃይማኖት ሃይማኖቱን ትቶ ክዶ የሚሄድ ሰው ቢኖር ዘናዊ ይባላል። በስጋም እንደዚሁ የሚሄድ ቢኖር አክብረው ቢሆኑ አይፈቀድም። ታዲያ ሌላ ማግባት ራሱ የሚፈቀደው ደግሞ አሁን በዝሙት ፍቺና በዝሙት ፍቺና በሞት የተነሳ ምን ማለት መሰላችሁ? ብዙዎቻችሁ ጠይቃችሁ፣ ለምሳሌ ሚስቱን አስቀምጦ ሌላ ቦታ እየባለገ ነው አልታረም ብሎ የፈታ ባል ይሆናል። ይሄንን ባል ያገባች ሴት አመንዝራናት አመንዝራት ባለች ወይም ባሏን እያስመራች ቆይታ ተመክራ አልመለስ ብላ የፈታች ዘናዊት ሴት ትሆናለች። ይችን ሴት ያገባት ዘናዊ ነው። መጽሐፍ የሚናገረው ይሄ የተፈታችሁትን ያገባ ራሱ እሱ ደግሞ አመንዝራ ያደርጋታል። እሱ ዘናዊ ይሆናል። ስለዚህ የተፈቀደው ሚስት ትዳሯን ጠብቃ ሳለች ባል ዘናዊ ሆኖ ብትፈታ እሷ ለማግባት ነፃነት አላት። ወይ እሱ ተገፍቶ ተጎድቶ ጎሎበት ፈታው ቢሆን ለማግባት ነፃነት አላት። ከዚህ ውጪ በሞት የተነሳ ይፈቅድ ሁለተኛ ማግባት ማለት ነው። ሚስት በሞተችበት ወይም ባሏ ከሞተባት ሌላው ተክሊል የሚገባው ለማን ነው? አሁን ይህን ደግሜ የምዳስስላችሁ እናንተው ነገር ለሚጠይቋቸው አስተማሪዎች እንዲሆኑ ተክሊል የሚያደርጉ ጋብቻ የሚመሰርቱ በዚህ ብዙ ጥያቄዎች ያላቸው ይኖራል። ተክሊል የሚገባው ለማን? አንደኛ ስጋዊ ድንግልና ያላቸው ወንድም ሆኖ ከሴት ያልደረሰ ሴትም ሆና ከወንድ ያልደረሰች ከሆነች በተክሊል ጋብቻቸው መፈጸም ይፈቀድላቸው። አክሊል ደፍተው ካባረር ነው። ግን ይሄ ሲባል ሴቶች ድንግልናቸውን ሊያጡ የሚችሉባቸው ምክንያቶች ቦታ ሳይሰጣቸዋል። ለምሳሌ በሕክምና የተነሳ ድንግልናቸውን የሚያጡ ሴቶች ይኖራል። ከማግባታቸው በፊት በማህፀናቸው ችግር አግኝቷቸው ለሕክምና ሲባል ድንግልናቸውን የሚያጡ እንደዚህ ያሉት በተክሊል ይዳራሉ በቤተ ክርስቲያን። ወይም ደግሞ በተፈጥሮ ሲወለዱ የድንግልና ምልክት የሌላቸው ይኖራል። ሶስተኛው ለአቅመ ሔዋን ሳይደርሱ ተደፍረው ተገደው የተደፈሩ ይኖራል። ድንግልናቸው በዚህ ይመጡ ይኖራል። አራተኛውና የመጨረሻው ከአቅም በላይ የሆነ ስራ ሲሰሩ ድንግልናቸውን የሚያውቁ ሴቶች ይኖራል። እነዚህ ተገጨው ቤተክርስቲያን እነዚህን እንደ ደናግል ቆጥራ በተክሊል ትድራቸዋለች። እንደ ድንግል ነው ተደፍረው ተገደው የተደፈሩ ካሉ በሕክምና መንገድ ድንግልናቸውን ያጡ ካሉ በተፈጥሮ የድንግልና ምልክት የሌለባቸው ከሆኑና በመጨረሻ ከአቅም በላይ የሆነ ስራ ሲሰሩ ድንግልናቸውን ያጡ ካሉ በተክሊል ይዳራሉ። ሁለተኛው በሃይማኖት አንድነት ያላቸው ናቸው በተክሊል የሚዳሩት። አንድነት ሲባል ሁለቱም በቤተክርስቲያናችን ስርዓተ ተክሊል ሲፈጸም ኦርቶዶክሳውያን መሆን አለ ወደፊት ማለት የመለሳት ተብሎ በታሳቢነት ስርዓተ ተክሊል አይፈጸም። ሶስተኛ ወንዱ ቢያንስ ከ20 ዓመት በላይ የሆነ ሴቷ ደግሞ ቢያንስ ከ15 ዓመት በላይ የሆነች መሆን አለባት። ለዚህ ምክንያት ሴቶች ለመብሰል ቶሎ ይደርሳል፣ ወንዱ ለመብሰል ጊዜ ይፈልጋል። እንዲሁ ደግሞ ተፈጥሯዊ የሆኑ ብዙ እንደዚህ አስገዳጅ ነገሮች አሉ። ጊዜ ኖሮ ማናነሳቸው። ስለዚህ ወንዱ ከፍ አደረገው። የእድሜ እኮ መለያየት ስላለ ነው። ሚስቶቹ ለባሎቻችሁ ምናድርጉ አለ። በ15 ዓመቱ በገቡበት ትዳር በገባችበት ትዳር ትዳሩ ልናጠው መሪ ይዤ ላሽከርከው ካለች ገደል መግባት ይሆናል። ልጅነት አለ። የእድሜ ራሱ ማነስ የሚፈጥራቸው ተጽዕኖዎች አሉ። እዚህ ምክንያት አድርጎ ያዘዘበት መሰረት አለ። እዚህ ከዚህ በላይ የሆኑ ይሄ የሚገኝበት አንቀጽ ተጠቅሷል። ሌላው ፈቃደኝነታቸው ለመልሱ ተገዶ አታጋባ ቤተክርስቲያን ጠርፎ አምጥቶ በተክሊል ያጋቡ መምህር ቢል ተጠርፎ የመጣችን አትድርም ቤተክርስቲያን። ፈቃዷ መሆኑን ፈቃዱ መሆኑን ይመረምራል። የምሳባት አውሮ አላተመልሰ ሁሉም ፈቃድን በፈቃደኝነታቸው ላይ ተመስርቷል። ስለዚህ እንግዲህ በዚህ መንገድ ይሄን ያሟሉ ጸሎተ ተክሊል ይደረግላቸውና ቅዱስ ሥጋውና ክቡር ደሙን ተቀብለው ጋብቻቸው ይፈጽማል። አንድ ሆነ ያለ ቅዱስ ሥጋውና ያለ ክቡር ደሙ ወይም ያለ ቁርባን የሚፈጸም ተክሊል አንዳንድ ጊዜ ለሴሬሞኒ ቤተክርስቲያን ሄደው ፎቶ ለመነሳት ያህል ገባ ብለን እንወጣ ቢሏል ምን አለቀናቸው? ስንት ምን የመሳሰለ ህንፃ ወደፊት ወደ ታይላንድ ስትሄዱ ዝሆን አጠገበት እነሱ የተሻለ ዝም ብሎ መዘበራት በህይወት ቁጥጥር ይሄ የተቀደሰ ስፍራ ስንመጣ ምንመጣው እግዚአብሔር የምንመጣበት እግዚአብሔር የሚፈልግብን ነገር አለ የሚጠብቅብን ነገር አንበሳ ከታሰረበት ስፍራ ውጪ ወዳጅና ባልንጀራ አድርጎ የሚያጫውተዋል። አንበሳ መመለከቻ ግቢ አለ። አሁን እዚህ ከተማ ውስጥ ተከፍቶ ቢለቀቅ ሊመለከት የሚገባ አለ። ግቢ ውስጥ ራሱ የሚፈልገው ነገር አለ። ልናየው ከፈለግ ብዙ ያና ማለት ነው። ልንመለከተው ምንቀር እግዚአብሔር እኮ ነው ምንቀር ወደ እሱ ቤት ሆ እንዴት ይደፍራል? እግዚአብሔር ወደ ማን ይኬዳል? እሱን ከደፍራል ነገ ዳኛው ሆኖ መስመር የሚያስይዘን ማነው? እሱን ከደፍራል። ስለዚህ ቅዱስ ሥጋውንና ክቡር ደሙን ተቀብለን ነው እንግዲህ ማሟላት አልተቻላቸው ካሉ ድንግልናቸውን ያልጠበቁ ሳያውቁ ያፈረሱ ቀድሞ ፈቃድ የፈጸሙ ይኖራሉ። መቼ ስንት ነገር አለ። እኛም በአግባብ ስላልያዝናቸው ስራን ተገባተውናችሁ ከልጅነታችሁ ጀምሮ በክርስትና ሃይማኖት ያለባችሁ ኃላፊነት ምን እንደሆነ ስራን መቀርናችሁ ብዙ ብልሽት ይኖራል። ለእነዚህ ደግሞ ቤተ ክርስቲያን ድንግልናቸውን ጠብቀዋል ብላችሁ ባትደፋም ካባውን አልብሳ የሚገባቸውን ጸሎት አድርጋ አንድ ታደርጋቸዋለች። አንድ የመሆን ስርዓቱ ለሁሉ የሚፈጸም ነው። በአለባበስ ግን ክብራቸውን የጠበቁ ክብራቸውን ካልጠበቁ ይለያል። ይሄ ቤተክርስቲያን ይወሳል። ቀሲስ ሶሎሞን ደስ ብሎ የሆኑ ያጀቡት ወላጅ የሆኑ ሰዎች ሲኖሩ ችግር አለ አንቺ ቢኖርሽ እሱ ከሌለው ጫን ይችላል። ይህን ኃላፊነት እናንተ ናችሁ መውሰድ ያለባችሁ። ቀሲስ ሶሎሞን አለ ሚስ አዎ ቆማለሁ፣ ምንም ድንግል ባልሆንም ቆማለሁ። ካ አንተ ነው የምትቆሙ። ለዚህ ዋስትና ሰጠ የንስና አባል የንሳ ማን እንደማታለል ነው የምቀርቡ? በማታለልስ የሚያምረው የሚሰምር ይወራል የሆነው ሆነን በቀር ስቅ አድርገ ራሳችን አጀማምራችን ካማሉ አካሄዳችን የሚያምራል። ስለዚህ ቀጥሎ እንግዲህ በእምነት ተጫጨት ሂደት ውስጥ ያሉ ያነሳቸዋቸዋል። ይህንን በረድ በጥቂት በጥቂት በእምነት ተጫጨት ሂደት ውስጥ ወንድ ሴት የትዳር አጋር ሲያገኝ እጮኛው ትባላለች። ሴትም እንደዚሁ ስታገኝ እጮኛ ነው ይባላል። ታዲያ በዚህ ሂደት ውስጥ በወንዶች የሚፈጸሙ ስህተቶች አሉ። ከዚህ ስህተት ራስ መጠበቅ አንዱ የሌለኝን ሀብትና ማዕረግ አለኝ ማለት የወር ገቢው 2000 ብር ሊሆን ይችላል፣ 10000፣ 20000 ብር አለ። ያንን የተናገረውን ለማስጠበቅ ብድርም እየተበደረ ምን እያለ እየተሳቀቀ ሲጋብዝ ራሱ ሴቶቹን ማውሪ ጨምረዋል። ራሱ ውስጥ ያለው ገና ወር ለመድረስ 300 ብር ነው የቀረው እና ይገባል። ባልየ 200 ብር የሚከፈልበት ትዕዛዝ ታዛለች። እናህን በማስመሰል አቅም እንዳለው አድርጎ ፍሪቴን እያደረገ ይኖራል። የት ለመድረስ ራስን መሆን ይገለጣል። አረንክ ከተጋቡ በኋላ በዚህ ድንጋጤ ውስጥ ገብተው ሳይለቁ መከራ ሳይሉ የሚኖሩ ባለትዳሮች አሉ። ስለገኝ የነበረው ይህ ነው። ስለዚህ የሌለኝ አንደኝ ማለት የሌለ ማዕረግ አለኝ ማለት መስሪያ ቤት ውስጥ አንድ የሆነ ሰው የማይገባበት ቢቆን አንድ ሰው አውቃል ትልቅ ሰው እና መስሪያ ቤት ውስጥ እሱ ያለው የስራ ድርሻ እንደው የዛ የመስሪያ ቤቱ ምክትል ኃላፊ ነው። ድንገት እሷም አንድ ቀን መልካነት ያለው ስትል አጋጣሚ ምክትል ኃላፊ ሆኜ ነው እዛ ቢሮ ገብቶ ቁጭ ብሎ የሰውዬው ወንበር ላይ ተቀበለ። እንደዚህ ባለ ጋር ጄ ለንን ነገር ዲፕሎማ ያጨረስኩት ባችለር ማስተርስ አን ይረሳል ውሸት ከፋቱ አንተ በሶሎጂ ተመረቀና ይረሳው እና ማለት ሶሎጂ አይደለም ወሸት ተብየ ወሙት ነው ማለት ክርስቲያን የሚያስተምረው ይሄን ምን ማለት እግዚአብሔር ከፈቀደ ለኛ ያለው አናጣ በመስገብገብና በመዋሸት ደግሞ ለኛ አልተባለው አናመጣ የኛ ማድረግ ስለዚህ ወንዶች ደግሞ ያሉት ግን የሌለን አካል ባልጠጋን ካፍታም የሌለን እንት መኪና ጋራጅ ገብቶም እንጂ አውሳሙን ውጪ ያለው ፕሮሰስ ያለው ነው ለኛ አንዳንድ አንዳንድ ቦታ ቁጭ ስለበቃም ስለታለ ከሆነ እንደምታገኝ ቶሎ ይዙ ይሄን ፎርሁድ እንትል ይሄን አስብ ናይ ደሞዝ እንደፋሉ ሌላው ከጋብቻ በፊት ፈቃደ ስልጣን ለመፈጸም መፈለግ ቶሎ ዘሎ ይሄ ሴቶች ይባላል ወንዶች ላይ ዘሎ የሚታየው በቃሽ ማሰብ ሶስተኛ አንድ ለአንድ አንድ ወንድ ለአንድ ሴት መፈቀዱ ይያወቁ ብዙ ሴቶችን መፈለ አንዷን ያስቀምጥና ሌላም ሲያ ያምራዋል ላቶሊት ቼኮ ይላል በየቦታው እዚህ በየኮርነሩ ያላቸዋል ኮተቢ ኮልፊ ወይ አልዳርስም ይላቸዋል ሆነ እና ይሄ ብዙ መፈለ ክርስቲያን መስመር ይዞ ስርዓት እግዚአብሔር ያደርሰን ዘንድ አውዶቻን ቤተክርስቲያን ያደርጉና ሁሉ ጋር ይተዋወቃል ሁሉ ጋር አጓዴ ነው ባልጃ ነው እናንተ እኮ ብታገዙ እግዚአብሔር እናንተ ተጠቅሞ ማረጎ ሲማሩ እናንተ ተቀበቃችሁ ውሏቸው ስርዓት ያለው ቦታ ከሆነ አሁን ዛሬ ሲሄዱ ለመዋያ ያዘጋጀላቸው ስፍራ ስለሌለ የመባለግ እድላቸው ሰፊ ነው ሰፊ ነው እኛ ከበረታ አሁን በአሁን ታዲያ ክርስቲያናት በሌሎቹ ዘንድ ማህበራዊ ህይወታቸው ራሱ ቤተ ክርስቲያን ውስጥ ከታች ከሰንበት ትምህርት ጀምሮ ሲያድጉ ለአንድ ወንድ ብዙ ሴቶች ጓደኛ ናቸው፣ ለአንዷ ሴት ብዙ ወንዶች ጓደኛ ናቸው። አድገው እጮኛ የመምረጥ ደረጃ ላይ ሲደርሱ በነፃነት ነው፣ አፍረት የለውም። ሰው የሚያይበት ስፍራ ላይ ሲወስኑ ቁጭ ብሎ ይማከራል ወይ ብሎ የሚያወራባቸው የለም የሚያስደነግጣቸው የሚያስፈራቸው የሚያሸናጥቀናል። ይሄ ነው ላይ ነው ብንረዳደን ማድረግ ይቻላል። እንደዚህ አድርገው ለቁም ነገር የሚያበቁ ስንት አጋጥሞ ይሰራል። ያን ልጆቻቸው ለጥሩ ትዳር ያበቃሉ፣ ጥሩ ልጆች እነሱ ይገኛል። ስለዚህ ብዙ እንዳይከጅሩ የምርጫን መንገድ ማስተካከልና ማየት ያስፈልጋል። መከጀል አንድ መቅውስ እግዚአብሔር ዛያቃ አሁን እኛ በትምህርት ቁርጥ ተደርጎ ያለው ነገር ነው የሚገል በዚህ በዚህ ምትሄድ ትችላል። ቁርጥ ተደርጎ አንዷ ጋ ቆርጣ እዚያው መወሰን፣ አንቺም አንዱ ጋ ቆርጠሽ እዚያው መወሰን። አምስተኛው ከእውነተኛ ፍቅር ይልቅ በገንዘብ ለመግዛትና ለመቆጣጠር ማሰብ። በመካከል ያለ ትክክለኛ ግንኙነት ነው፣ ከዛ በላይ በገንዘብ በምናምን ለመቆጣጠር ሴቶች በቁጥጥር ስር ለማድረግ ማሰብ። ሌላው ራስን ንጹህ አድርጎ ሌሎችን ማናት ወንጀለኛ ማድረግ። አሁን ሴቱ አንዳንድ አቤት ገሌን በጣም ሳደንቀው ስትለው አይወድ በሁሉ ነገር ውስጥ መነሳት የሚፈልገው እሱ ታዋቂ እግር ኳስ ተጫዋቹ እሱ ምንም እሱ እንዴት ይሆናል የሚደነቅ ሌላ እግር ኳስ ተጫዋች ነው እሱማ ምናለ እሱ ስራላቦች ብሎ የሌለው መጫል ስም ማጥፋት። እኛ ደግሞ በዚህ መችስ እግዚአብሔር ነፃ ያውቃል። ምን ማንሰጠዋለ እሱ ችግሩ የታወቀለት ነው። እኛ ባለው እኮ አይመራም። አንድ ቀን እኛ ያወራነው ጋር የሚቃረነው እውነተኛ ቦታ ላይ እግዚአብሔር ያደርሳል። የማያስበው ይሄንን የተሳሳተ ነገር ስንናገር አንድ ቀን ይሄ ላውድ ለአደባባይ ያወጣ እንደሚችል እንዳንረሳ ያጋነጠና አንድ እኛ የዋሸነው ውሸት እውነት እየሆነው ሰው ዘላለም አይሆንም። እኛ የፈጠርነው የፈጠራ ወሬ ሰውን እንዳታለለው ለዘላለም አይሆንም። አንድ ቀን እውነቱ ይገልጣል። እግዚአብሔር እውነት አምላክ ይገልጣል። ያን ጊዜ መተማመን አሁን አንዳንዱ ትዳውስ ለመተማመን መጥፋቱ ምክንያቱ አንዱ ይሄ ሰው እያጠፋ ምን እያለ ራሱ ብቻ እየካበ ይኖርና ይጋባል። ጊዜ አልፎ የአየታናው ሰው ሌላ ሰው ሆኖ ሲገኝ ምስኪቱ ቅሬታ ይሰማል። ጥያቄ ታነሳል። የሚናገራን በሙሉ ውሸት ይመስላል። መመራመት ይጀምራል። ስለዚህ ይሄ ቦንዶች እንዲፈጠሩ ከዚህ ራሳችን ነው ራሳችሁ መጠበቅ አለባችሁ። ምን ማለት ስላለ ሁለተኛ በሴቶች እንዲፈጠሩ ስለታለ ሴቶቹ ጋር ፍቅርን ግንኙነት በጎ ጤናውን መሰረት ሳይሆን ሀብትንና ገንዘብን መመልከት አለ። ምን አለ ትላለች መቁጠር ሌላው ክፉ ባልንጀሮችን በመከተል ለዝሙትና ባለባበስ ምቹ ላልሆነ ህይወት መጋለጥ። ዛሬ ሴቶቹ በጣም በፒር ፕሬዠር ብዙ የሚያጠፏቸው ባልንጀሮች አሏቸው። አሁን 12ኛ ተፈተኑ አይደል? ጭፈራው የሰሙልክ እንደሌላ እንግዲህ የክርስቲያን ጠባይ እኳ ምን ታመርታላቸው? አንድ ቀሌኔ ሙሉ ሲጨፍሩ ስለታደረ ምንወጠርፉ ምንወጡ መልሶ ለምጭ ኔ እንደዛ የሆኑ ይሄ ስለዚህ አለባበስን ምናምን በጓደኛ ግፊት ለማይገባ ነገር መጋለጥ አለ። ሌላው የተለያዩ ወንዶችን በእጮኝነት እያቀረቡ እድሜ መጨረስ። አሁን ብዙዎቹ ልጃገረዶች እንዳያገቡ እንቅፋት የሆኑ ቆመው የቀሩ ብዙ ሴቶች አሉ። እነሱ ያንን ሲመጣ ይሸኙታል። ልክ እንደ አርቴሚስ ጥበበኛው ሲመጣ ይሄ ጥበብ ቢኖረው መልክ የለውም ትለዋለች። መልክ ያለው ሲመጣ መልክ ቢኖረው ጥበብ የለውም ትለዋለች። መልክም ጥበብ ያለው ሲመጣ ይህን መልክ ጥበብ ቢኖረው ሀብት የለውም ትላለች። ያንንም ሲያቀሩ ወይንም ሲያቀሩ ያንም ሲቦጥጡ ወይንም ሲቦጥጡ አንዱን ጋር ሳይሰሙ እድሜያቸውን የሚጨርሰዋል። እግዚአብሔር ታቆ ቆርጦ መወሰን መግባት አይገባም። እኛ በራሳችን በሸፈል ደሸፍላ ጥሩ ሰርተን የምንፈጥረው ባል የለም። እግዚአብሔር ከሰራው በፈቃዱ ከሰጠን ነው ባል የሚሆነ። እንደዛ መስራት መፈልጋል። ጥሩ ሲሰራ ደግሞ ተሰጥቶ የሚያልቀው አለ። አንድ አምስት ቀዳዳ ካወጣ በኋላ ስድስት ማድረግ መፈልጋለን። መፍረስ አለበት። ምርጫ ማስተካከል። ሌላው ከተዋወቁ ሁሉ ወንድ ጋር ልፊያ መፈለግ። ልፊያ ኤሌክትሪክ ይነካል ኮረንት አለማብዛ በጋራ እንዲቆታ ጋራ ንዝቅ ይጋለ ይነዝራል። ወደ ሌላ ነው ይገዛል። ስለዚህ በቆታ ነው እያወቀ ሰው ይህ አደገኛ ሚል ምትባል። ስለዚህ አደገኛ ነው በምንም ነገር አለማት። ለትዳር እንኳን ያሰቧት ቢሆኑ ጊዜው እስኪደርስ ድረስ መግባት መብዛት የለም። ስለዚህ እንግዲህ ሴቶች መተጫቀት ማለት መጋባት ስላልሆነ የሁለት ደቂቃ ቀን ወይም የአንድ ደቂቃ ለፊያ በኋላ ማንወጣ ማትወጡበት ጸጸት ውስጥ እንዳያስገባችሁ ስትጋቡ ነው እርግጠኛ መሆን የምትችሉት። አካላችሁን አሳልፋችሁ ምሰጡ። ስለዚህ አለመጨቆም። ከዚህ ሌላ እንግዲህ በትዳር ጓደኛ ብቻ ስኬታማ ለመሆን እነዚህን የሚከተሉት መመልከት ይገባል። አንደኛ መንፈሳዊ ሕይወትን አስተካክሎ ሁል ጊዜ ወደ እግዚአብሔር መጸለይ። እኛ አንድ መንገድ አለ ለሕይወታችን የተስተካከለ ምላሽ የምናገኝበት፣ እርሱም ጸሎት። ወደ ላ ነው የምንጸልየው። ራስ ማሰራት መጀመሪያ አወጣቶች አለ ንስሐ ያልገባ መምህረት ሳይ የሚለው ካለ ይኑር። እግዚአብሔር ልክ እንደዚህ እንዳላችሁ አግኖር ትክክለኛው ቆራጥ ያለው ነገር ይሄ ነው። እግዚአብሔር በረከቱን እንዲያድለን ትፈልጉ እንደሆነ ወደ መስመር መግባት፣ ቀድሞ ስለበደሉት በደል ንስሐ መግባት፣ ሞትን አስተካክሎ እግዚአብሔር ሆይ እኛ ከተስተካከልን እግዚአብሔር የተስተካከለውን አምጥቶ ይሰጠናል። አናምን በዚህ ና ይሰጣል። ስለዚህ ሞትን አስተካክሎ ወደ እግዚአብሔር መጸለይ። ሁለተኛ እውነተኛ መሆን ሁልጊዜ የሆነ ለማግኘት የምንፈልገው ሆኖ ያንን ለማግኘት ስንል የሌለን አለን ማለት የለም። ጊዜ እውነት። ሶስተኛ አንድ ጠባይ ያለው ወጥ ጠባይነት በምንድን ነው የምንጠው? ያ ወጥ ጠባይ ያለው ሆ ወጥ ጠባይ አሁን እያንዳንዳችን ራሳችን የምናውቅበት ወጥ ጠባይ ያለ ወጥ ጠባይ ይኖራል የታወቀ የገሪ ጠባይ ይሄን የገሪ ጠባይ ነው ምንባልበት መኖር አለበት። ግልብቱ እያለ መኖር አንድ ወጥ ጠባይ ምንኖርበትን ቦታ ምናበጃቸውን ጓደኞች አነጋገራችን አካሄዳችን ሁሉ መለየት ስርዓት ያለው መሆን። አራተኛ በአላማና በአስተሳሰብ አንድነት መቀራረብ። አንዳንድ ጊዜ እኔ ወደፊት ልጅ ወልጄ ነገራቶች እንደዚህ የሚወል ይሆናል እረት ልጅ ሳያሳየኝ ምድር ትጉራለች። እኔ ልጅ ልጅ ያሳድ ክፍተት አለ በመሀል አንተ ስትሰራ ሌለልጅ ምትላለች እኔም ስሰራ ንችሎርተሽ የሚላል ትንጠር አበባላችሁ ማለት ባለማለት በአስተሳሰብ። ስለዚህ በአስተሳሰብና በአላማ መቀራረብ። አምስተኛው የአንድ ሃይማኖት ተከተል ነው። ስድስተኛው የንስሐ አባቶች ምክርና መመሪያ መከተል። እግዚአብሔር በዚህ መንገድ ይመራናል። ሌላው እንግዲህ ቃል ኪዳን በተመለከተ አንብቦ ሲመጣላችሁ ጊዜ ላለመውሰድ ይሄንን በአጠቃላይ ከጋብቻ በፊት ማድረግ ያለብንን ነገር ከዚህ በታች አስታውስ። አንደኛ በፈሪሃ እግዚአብሔር ለመመላለስ መወሰን ሁልጊዜ ዘዳግም 12 ቁጥር 29 ስናነብ በአምላክህ በእግዚአብሔር ፊት መልካምና ቅን የሆነውን ነገር ስታደርግ ለአንተ ከአንተም በኋላ ለልጆች ለዘላለም መልካም ይሆንላቸው ዘንድ እኔ የማዝህን እነዚህ ቃሎች ሁሉ ሰምተህ ምን አድርግ አለ እግዚአብሔር። ጠብቅ። እኛም ለመመላለስ መወሰን። ሁለተኛ በንስሐ ሕይወት ተጠብቆ መኖር። ሶስተኛ የእግዚአብሔርን ፈቃድ በጸሎት መጠየቅ። አራተኛ የአካል የአእምሮ እንዲሁም በመንፈሳዊ ያለን ብስረት የተገባ መሆኑን ማረጋገጥ። አእምሮ መስፋት አለበት፣ መንፈሳዊ መጠንከር አለበት። ሳይካርቱ ዘሎ አይገባም፣ ጠንካራ መሆን ያስፈልጋል። አምስተኛው ራስን መቻል። የራስ ገቢ መኖር አለበት፣ ሰርተን የምናገኝ መሆን አለበት። ትዳሩ መምራት ማስተዳደር የምንችልበት አቅም ያስፈልጋል። በሌላው ተደግፎ ትዳር አይመራም። ግን የእግዚአብሔር ፈቃድ እንዴት ይታወቃል? አንደኛ ማመንና መወላወል በሌለበት ፍቅር። ሁሉ ጊዜ የእግዚአብሔር ፈቃድ ካለ ሴቲቱ ታምናዋለች፣ እሱም ያምናታል። አሁን ቻው ብሎ መንገድ ቀይሮ ቤቷ ገብቶ አልገባችሁም ብሎ ሌላ መንገድ ታክሲ ይዞ በር ላይ ስትገባ ቼክ ያምናታል። ዛሬ የሚወድ ነገ የሚለወጥ፣ ዛሬ የምትወድ ነገ የምትለወጥ አስሙ ፍቅሩ የተረጋጋ ይሆናል። ሁለተኛ ፍቅሩ ራሱ እየተወለደ ሳይሆን እያበበ ይሄዳል። አንድ ግንኙነት እውነተኛ ግንኙነት ሲሆን ፈተና አለ። በፈተና ሁሉ ሁለቱም አንድ አይነት አቋም ይሆናል። ፍቅራቸው እያበበ ግንኙነታቸው እያበበ ይሄዳል። አይተወልድም፣ አይከስምም። ሶስተኛውና የመጨረሻው ትዕግስት ሲያጋጥም ማለት ፈተና ሲያጋጥም ሳይሸነፉ በትዕግስት መወጣት ይችላል። ምንም ነገር ሲገጥም እሱ እሷን ይታገሳል፣ እሷ እሱን ትታገሳለች፣ ሌላ ነገር ሲገጥም ይታገሳሉ። እስኪያ እንደዚህ የሚሆነው የእግዚአብሔር ፈቃድ በውስጡ ካለ ነው። እንግዲህ ምናልባቸው የሚገቡ ነገሮች አሉ ከዚህ ጋር። አንደኛ በሌብርና ለመኖር ወስኖ ቃል ኪዳኑን ትቶ የሚያገባ ሰው ሊገጥም ይችላል። ምን ማለት ነው? በሌብርና ለመኖር ቆጭሮ መለኩሴ ይሆናለሁ ብሎ ካሰበ በኋላ ቆቡን አውልቆ እኔ አግኝቼ መኖር ነው የምፈልገው ቢል ድንግል ነውና ተብሎ ስርዓተ ተክሊል አይፈጸምለት። በቁርባን ብቻ ነው የሚፈጸምለት። ቆቡለታለ ማለት ሁለተኛ ሚስት ስትጠንስና ከወለደች በኋላ ለተወሰኑ ቀናት ግንኙነት አለ ማለት። የመጽሐፍ ትምህርት ነው ደግሞ የምርምር ሰዎችም ይህን እያረጋገጡ ነው። አሁን ብረት ይደረግ እና እንደዚህ ይባል እንግዲህ ብዙ ዶኪመንተሪዎች እየተሰሩ እየታዩ ነው። የወንድዩ አይቅረባት እዛ ሰሞን ላይ አጠገቧ ማይደርስ የሆነ እርስ በርስ የሚሳሳቡበት ማግኔቲክ ፓወር ስላለ እሷ ላይ የሚፈጥረው ጉዳት አለ የሚል ጥናት ነው ባለፈው ሲያቀርቡ ነበር። ስለዚህ ለተወሰኑ ቀናት ግንኙነት አለማድረግ። ሌላው ጃንደረባ ለሆነ ሰው የወንድ ብልት የሌለው ማለት ጃንደረባ የሆነ ሰው አእምሮ የጎደለው እብድ ሰው ቢገጥም ይህንን ሰው አመቶ ስርዓተ ተክሊል አይፈጸምለት። ምን ሊያደርግ አራተኛ የሚያገቡ ከሆኑ ሚስት ባሏ ከሞተ በኋላ ከአስር ወር በኋላ ማግባት ይችላል። ባሏ ሲሞት ወንድ ደግሞ ሚስቱ ከሞተችበት ከአመት በኋላ ማግባት ይችላል። ምን ያህል ጊዜ ነው የምንቆየው ለምንለው ማለት ነው። ሌላ የመጨረሻው ዘርን ወደ ውጭ አውጥቶ ማፍሰስ አልተፈቀደም። ግልጽ ነው አይደል? ዘርን ወደ ውጭ አውጥቶ ማፍሰስ ከወንዶች የሚቀጥለው በጥቂቱ የምናየው ስለ ጋብቻችን በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ስናነብ እግዚአብሔር አምላክም ሰው ብቻ ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፈልጋለን። ከዚህ በመነሳት እግዚአብሔር ሰው በምድር እስካለ ድረስ እየተረዳዳ አብሮ እንዲኖር የሚሆነው ትዳር ሰጥቶታል። ግን ይሄ ትዳር ጸንቶ እንዳይሆን ትዳሩ የሚፈጥሩት ነገሮች አሉ። እነዚህ የሚፈጥሩት ነገሮች መጨረሻ ፍቺ ያስከትላል። ምንድን ናቸው? አንደኛ ከአቅም በላይ በሆኑ ሁኔታዎች መወጠር፣ ይህ የሰውነትን መዛል ያስከትላል። ከዚህ በፊትም ተብላል። እሱም እማራለሁ፣ እሷም እማራለሁ፣ ይሄን ያደርጋለሁ፣ ትርፍ ሰዓት እሰራለሁ፣ ይህን ፈጣለሁ። እነዚህ በራሳቸው ትዳሩ ላይ የሚፈጥሩ ጫና አለ። የወንድየውን መቀዝቀዝ የሴቲቱን መቀዝቀዝ ይፈጥራል። ይሄ ለትዳሩ አደጋ። አቅምን መፈተን ያስፈልጋል። የሚችሉ መሆን አለመሆን። ሁለተኛ ከአቅም በላይ በእዳና በብድር መወጠር። ይሄ ብቻ አይደለም፣ ገንዘባችን እንዴት መጠቀም እንዳለብን ባለመስማማት የተነሳ የሚፈጠሩ ችግሮች፣ ይሄ ለትዳሩ አደጋ። ዛሬ መገደል፣ ወደ ዕዳ ውስጥ መግባት፣ ከዚያ የሚገኘውን ተስማምቶ መምራት አለመቻል፣ ይሄ ለትዳሩ መፍረስ፣ ለትዳሩ አደጋ። ሶስተኛው ራስ ወዳድነት፣ ራስ ወዳድነት። ሰዎች ሁሉ ሁለት አይነት ናቸው። አንዱ ሰጪ ነው፣ ሌላኛውን ተቀባይ ነው። ሰው ስንት አይነቱ ነገሩ? ሰው ስንት አይነት ነው? ሰጪና ምንድን ያለው ተቀባይ። ባሰጪ ሚስት ተቀባይ፣ ሚስት የተቀበለችው መልሳ ትሰራለች። ሰዎች ሁሉ ተቀባይ መሆኑ አደጋ ነው። ሰዎች ሁሉ ሰጪ ቢሆኑ መልካም ነው። ይህን ተምረናል። አገቤታችን እሱ ፍቅሩ የሰጠን ምን ልመልስ ምን ይመልሱልኛል ብሎ ሊሰጥ እሱ ራሱ መስዋዕት ያደረገው ምን ይመልሱልኛል ብሎ ተምረናል። ሁል ጊዜ ተቀባይ መሆን ለትዳሩ አደጋ። ስለዚህ ባሮች እንወደድ ምንል ሳይሆን ወደን መገኘት ያስፈልጋል። ሚስቶችን ምንልስ ከኛ የሚጠበቀው ማድረግ ይህንን ማቃረን ካለ ለትዳሩ አደጋ። አራተኛ በጋብቻ ከተገኙ ዘመኖች ጋር የሚኖር ጤናማ ያልሆነ ግንኙነት አለ። በትዳር ህይወት ውስጥ የተጋቢዎቹ የባልና የሚስት እናት ወይ አባት ወይም ዘመድ ባላቸው ቀዳዳ ውስጥ ሊረዱ ይችላሉ፣ ሊያግዙ ይችላሉ። ይህንን በባህል ሽፋን እየሸፋፈን ትዳሩን ደግሞ ማጥቆር የምንፈልግ ቤተሰቦች አለ። ለጓዳቸው በርበሬ ሲያጡ በርበሬ አስፈጭተን ማንቀለው፣ ግን ከበርበሬ የባሰ ነገር ቤት ውስጥ የምንለው ቁስ ቤተሰቦች ይህ አልተፈልግ በርበሬ አልተፈልግ እገዛ ማድረግ አትፈልግም። ትዳር ውስጥ እጅም መስደድ ግን አትፈልግም። ስለዚህ እንደ ልብ እንዲሆኑ የምንፈቅዳለን። ገና ከመጀመሪያው ጀምሮ ተነሳችሁ እንዴት እስካሁን ትተኛላችሁ? ኧረ ተነሱ እናንተ መተኛት ከፈቀዳችሁ። ይህን ባልና ሚስት ናቸው የሚወስ ማረፍ ከፈቀዱ ይህን ባልና የሚስቱ ጉዳይ ጤናማ ያልሆነ ግንኙነት ትዳር ውስጥ የሚፈጥረው አደጋ ይሄ ጋብቻ ዝምድና ብቻ ሳይሆን ባልንጀርነት ነው። ጓደኛ ዝም ብሎ በትዳር ውስጥ ማስገባ ዛሬ ኮ ገርመሃል ሚስቴ ቤት እንዳበሳች እንዴት ባልንጃ አይባል። ሰይጣን በዚያ መግቢያ አድርጎ ሊጠቀም ይችላል። እንደ ሚስት ከባል የበለጠ ቀራቢ አላት? ባልስ ከሚስቱ የበለጠ ቀራቢ አሉ? ሚስት ባሏ ለሌላ አመጣማ ባል ሚስቱን ለሌላው አጋጥሮ የሚሰጡ አትጠቅሮማል። ሌላኛው ሊጨበጡ የማይችሉ ግምቶች፣ አንዱ ሌላው ፋታ መንሳቱ፣ ሌላ መመኘት መፈለግ፣ ሊጨበጡ የማይችል ግምት ማለት ዝም ብሎ ከመሬት ተነስቶ ማሰብ። አንዳንድ ጊዜ በማህበራዊ ህይወት የተነሳ አምሽቶ ሊመጣ ይችላል። ሳይግን ትክክላት መስለኝ እሱን እሷን እንደዚህ። ሌላው የሴቶች ለመውለድ አለመቻልና ሴቶች ብቻ ሳይሆን ወንዶችም እንደዚሁ ፍሬ ለማፍራት የማይችሉበት ችግር ይለትናቸው። ይሄ ለጋብቻ መፍረስ ምክንያት ይሆናል። እንግዲህ ለዚህ ተጠቃሽ ምክንያቶች አሉ። በተጨማሪ አንዱ የገቢ ምንጭ መቋረጥ፣ መክሰር፣ ውጤታማ አለመሆን፣ ለአቅመ አዳምና ለአቅመ ሔዋን ሳይደርሱ መጋባት፣ 14 ዓመት ላይ አሯሩጦ መጋባት ሴቷን፣ ወንድየው ለአቅመ አዳም ሳይደርስ ተሯሩጦ መጋባት፣ ይሄ ለትዳሩ አደጋ ጊዜ እንደጠበቅ ነው። መለስ በጣም በቃ። ሌላው አልኮል መጠጦችን ማዘውተር፣ ልጅ ወስ ፊልሞችን መመልከት ገና ግንኙነት ሲታሰብ እንትን የሚያደርጓል። ቁማር መጫወት፣ ይህን የመሳሰሉ ሱሶች ራሳቸው ለትዳር አደጋ ናቸው። ሌላኛው አደንዛዥ እጾችን መጠቀም፣ ጫት፣ ሽሻ፣ ይህን የመሳሰሉ በዚህ የታስሯል። ይሄ ለትዳሩ አደጋ ነው፣ ለመፍረሱ አስተዋጽኦ ያደርጋል። ሌላኛው በዓለም ያሉትን ስጋዊ መንፈሳዊ ነገሮች በአግባብ ለማየት አለመቻል፣ መንፈሳዊነትን በብዥታ ማየት፣ ስጋዊ ነገር በብዥታ ማየት። አሁን ስንቶቻችን ስለ ዓለም ትክክለኛ ግንዛቤ ያለ፣ ስለ መንፈሳዊ ነገር ያለ ትክክለኛ ግንዛቤ ብለ ዝም ብለን የተወናበደ ነገር ይዘን ምንኖራል? የቄስ ስም ሲነሳ ገና ሌላ ነገር ምንለብላል? አዎ ለመወቀስ የሚያበቃ ድካም ያለው ይሆናል፣ ግን ሁሉም በአንድ መደዳ ሊጠረቅ አይችል። እያንዳንዱ ነገር በአግባብ መመርመር ይፈልግ። እኛ እንኳን ራሳችን በሰውነት እናንተ እኮ ብቻ አይደለም፣ አንዳንዴ በያዝነው ነገር ስንት ትርም ጥርማ ትምህርት የምንወስድበት አለ መሰለኝ። ዝም ብለን ከመሬት ተነስተን ድምዳሜ ላይ የምንደርስባቸው ብዙ ጉዳዮች አሉ። እያንዳንዱ ነገር በአግባብ መታየት አለ። ስለመንፈሳዊ ስላለ ይሄን በአግባብ መረዳት አለመቻል ለጋብቻው አደጋ ይፈጥራል። እንግዲህ ትዳር ከፈረሰ በዚህ የተነሳ ከፈረሰ ትዳር የሚገኙ ልጆች ራሳቸው ህይወታቸው አልተቃና ይሆናል። ወንጀለኞች ለወንጀል መበራከት ምክንያት ይሆናል። አሁን እየሰፈሩ ስትሄዱ ጠዋት ሰው አሁን በዚህም ሰዓት ሲል ዛፍ ላይ ተቀምጠው ከኋላ በአንገት ጠልፈው አንድ ሞባይል ለመንጠቅ ብዙ አደጋ የሚያደርሱ ሰዎች አሉ። ብሏል።
ከየት ነው እነዚህ የመጡት? ቀንቀን ክር አድርገው ታቦት ሲያጅቡ ጉባኤ ሲከታተሉ ሊገኙ ሊሆኑ ይችላል። ያልተስተካከለ ትዳራችን እንዲፈጥራቸው የሚመስሉ አለላዎች ና የሚያስፈጥራቸው ነገሮች አሉ እና እንግዲህ ፍቺ የሚያስከትሉ እነዚህ ናቸው። ምንም ይሁን ምን ግን ትዳርን ከፍቺ መጠበቅ ይገባል። ይህን አስመልክቶ ቅዱስ መጽሐፍ የሚያስረዳ ነገር አለ። ከዚህ መካከል አንዱ ብቻ ጠቅሳለሁ። በቆላሲስ ምዕራፍ 3 ቁጥር 12 እስከ 14 እንግዲህ እንደዚያ ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅር ልበሱት። ይህ መመሪያችን ሊሆን ይገባል። እግዚአብሔር በዚህ መንገድ እንደገለጠልን ትዳራችንን አክብረን እንድንጠብቅ በፍቺ ጎዳና ላይ ያሉት ወደ እግዚአብሔር መመልሶ ያስከታል። የባሰ የገጠማችሁ ካላችሁ ጊዜ ስጡ፣ ጊዜ ስጡ። አትቸኩ፣ አልደራደረውም አይባል፣ ጊዜ መስጠቱ። ልናገባ ብቅር ያለ ካለ ለማግባት ስናስብ አቦ ፍቺ እንደሌለ ይህ ተዘጋጀንበት። እግዚአብሔር አምላክ የተዳረ ህይወቱ የጸና ያድርግልን። እንግዲህ እንዳነሳችሁት እግዚአብሔር ለጥያቄዎቻችሁ መልስ ሰጥቶ ትዳርን እንዲያጸናልን አሁንም ብዙ ፈቃድ የመሬታችን አማራጭነት አይለያ ይዘሰተነሳ
አምላካችን እግዚአብሔር ለህይወታችን ከምሮችን የሚሆነውን የሚገባውን በመምህራችን ላያቶ ስላስተማረ ስለመከረ ስለገሰሰ አምላካችን ስሙ የተመሰገነ ይሆን። በመምህራችን ቃለ ህይወት ያሰማልን፣ ቃለ ህይወት ያሰማልን፣ ቃለ ህይወት ያሰማልን፣ በህይወት በጤና በእድሜ ይጠብቅልን። እኛንም የሰማነው በልቡናችን አሳድሮ እንደተባለው እንደሰማነው እንደ እግዚአብሔር ቃል ትዳራችንን፣ ህይወታችንን፣ መንገዳችንን ጠብቀን እንድንኖር እግዚአብሔር በቸርነቱ ይርዳል። ትዳር ለመያዝ ያሰቡትን ወንድሞቻችንን፣ እህቶቻችንን በዚህ ጎዳና እንዲሄዱ እግዚአብሔር ይርዳልን፣ መንገዱን ይምራልን። አምላካችን እግዚአብሔር ሰዓተ ማልዱን ባርኮ ቀድሶ ለሰላም እንዳዋለን፣ ሰዓተ ሌሊቱን ባርኮ ቀድሶ ለሰላም እንዲያሳድረን አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና
በደልና ኃጢአት የማይሰራ እግዚአብሔር ይፍታ።